የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 28 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበበ ያሰማናል።
እንደምን አምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር በብዙ ጉዳዮች ዙሪያ ለመወያየት ዛሬ ማክሰኞ ወደ ዋይት ሀውስ ጎራ እንደሚሉ ተነገረ። የሁለቱ ንግግር የአየር ንብረት ለውጥን፣ በመካሄድ ላይ ያለውን የሶሪያንና የሊባኖስን ወታደራዊ ቀውስ እና የሰብአዊ ቀውስ እንደሚያካትት የዋና ጸሐፊ ባንኪሙን ቃል አቀባይ አስታውቀዋል። የዛሬው የሁለቱ የዓለም መሪዎች ንግግር የሚካሄደው ሁለቱም ማህበራዊ ተነሳሽነትን የሚመለከት አጀንዳ ባቀረቡ ማግስት መሆኑ ነው። ሚስተር ኦባማ ትናንት ሰኞ ስለ አየር ብክለት ከአሜሪካ እንዲቀነስ ቃል የገቡ ሲሆን ሚስተር ባን ደግሞ ዓለም አቀፍ ሰላምና ልማትን ለማፋጠን የሚያስችል እቅድ ይፋ ማድረጋቸው ይታወቃል። በግዙፉ የትራንስ ፓሲፊክ ፓርትነርሺፕ ማለት የመላው ፓሲፊክ አገሮች ወዳጅነት የንግድ ስምምነት ውስጥ የሚሳተፉት 12ቱም አገሮች ወደ አንድ አጠቃላይ ስምምነት ለመድረስ ጥሩ ጅማሮ እያሳዩ መሆናቸውን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ አስታወቁ። አንዳንድ ዝርዝር ሁኔታዎች እንደሚቀሯቸው ግን ኬሪ አልሸሸጉም። ውጭ ጉዳይ ሚኒስትር ኬሪ ይህን የተናገሩት በሲንጋፖሩ ጉብኝታቸው ወቅት ሲሆን ስምምነቱ በተጨማሪም አሉ ኬሪ ለብዙ አገሮች የኢኮኖሚ ጠቀሜታ ከማስገኘቱም ባሻገር ለመልካም አስተዳደር፣ ለግልጽነትና ለተጠያቂነት የሚኖራቸውንም ድጋፍ አመላካች ይሆናል። ሁለቱ የቱርክ ወታደሮችና አንድ ዘብ መገደላቸው ቢታወቅም ቱርክ ግን በኩርድ ሽምቅ ተዋጊዎች ላይ የምታካሄደውን የተጠናከረ የቦምብ ድብደባ እንድታቆም የአውሮፓ ሕብረትና ዩናይትድ ስቴትስ ዛሬ ማክሰኞ አሳሰቡ። አንካራ በኩርዲስታን የሰራተኞች ፓርቲ ከሚካሄድባት ጥቃት ራሷን ለመከላከል እንደምትችል ሁለቱም የአውሮፓ ህብረትና ዩናይትድ ስቴትስ ቢያምኑም የቱርክ የመልሶ ማጥቃት እርምጃ ግን ሚዛናዊና የፖለቲካ ውይይቱንም የማያደናቅፍ ሊሆን እንደሚገባው በተለይ የአውሮፓ ህብረቱ ኮሚሽነር ጆናታን ሃም ገልጠዋል። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በበኩሉ የኩርዲስታኑ ሰራተኞች ፓርቲ አመፅን በማውገዝ ከቱርክ ጋር በተጀመረ ውይይት እንዲሳተፍ አሳስቦ ቱርክም ብትሆን የቦምብ ጥቃቷ ሚዛናዊና ከሲቪሎች ጥቃት የጸዳ መሆን እንደሚኖርበት አመልክተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጀርመን ለኤርትራውያን ስደተኞች በሮቼ ክፍት ናቸው አለች። በዚሁ መሰረት በጀርመኗ ቻንስለር አንጌላ መርክል የክርስቲያን ዲሞክራቲክ ፓርቲ አባል የሆኑት የምክር ቤት አባል ማርቲን ፓትዜልት ሁለት ኤርትራውያን ስደተኞችን በግል መኖሪያ ቤታቸው በማስጠለል ሌሎችም ሊመጡ ይችላሉ ማለታቸው ተሰምቷል። ይህን ዜና በሶስት ሰዓቱ ዘገባችን ዝርዝር እናደርገዋለን። የየመኑን ፕሬዚዳንት አብዱራቡን የሚደግፉ ኃይሎች በሁጢ ሽምቅ ተዋጊዎች ይዞታ ስር የነበረ ወታደራዊ ጦር ሰፈር ዛሬ ማክሰኞ አስለቀቁ። መንግስትን የሚደግፈው ሳውዲ መራሹ የአየር ጥቃት በዛሬው ዕለት መልሶ የተቆጣጠረው ከወደብ ከተማዋ ኤደን 60 ኪሎ ሜትር ርቀት ላይ ያለውን የአልአንሳድ የጦር ሰፈር መሆኑም ታውቋል። በመጨረሻም ፓኪስታን እንደ አውሮፓ አቆጣጠር በ2004 ዓ.ም አንድ ሕፃን ገድሏል ተብሎ የተከሰሰውን ሰው በሞት ቀጣች። ዳሩ ግን ግድያው በተፈጸመበት ወቅት ተከሳሹ ራሱ ለአካለ መጠን ለመድረስ አጠያቂ መሆኑ ዓለም አቀፍ ትችት ያስከትሏል። ተከሳሹ ሻፍቃት ሁሴን ዛሬ ማክሰኞ ጠዋት ነው ካራቺ ውስጥ በስቅላት የተገደለው። ሕፃኑ በተገደለበት ወቅት ሁሴን ራሱ የ14 ዓመት ልጅ እንደነበር ቤተሰቡ ገልጧል። እናም ባለሥልጣናት ባደረሱበት ድብደባና ተጽዕኖ ነው ወንጀሉን ያመነው ይላል ቤተሰብ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አመሰግናለሁ አዲሱ ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። አዲሱ፣ ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በሰጠባቸው 18 ተከሳሾች ላይ ከሰባት እስከ 22 ዓመታት የሚደርስ ጽኑ እስራት ፈርዷል። ፍርድ ቤቱ ትናንት በዋለው ችሎት ጥፋተኛ ያላቸውን እነዚህን ሰዎች ከመሠረታዊ የሲቪልና የፖለቲካ መብቶቻቸው ለአምስት ዓመታት እገዳ ጥሎባቸዋል። መለስካቸው አመሃ ከአዲስ አበባ ተከታዩን ዘግቧል።
የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሠረት በእነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል በተከሰሱት 18 የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ ከሰባት እስከ 22 ዓመት የሚደርስ ጽኑ የእስራት ቅጣት ጥሎባቸዋል። ፍርድ ቤቱ በፍርድ ሐተታው እንዳመለከተው ጥፋተኛ ያላቸውን 18 ተጠርጣሪዎች ሲቀጣቸው በአራት ከፍሏቸዋል። በሽብር ወንጀሉ ተሳትፏቸው መሪዎች ናቸው ያላቸውን አቡበከር አህመድ፣ አህመዲን ጀበል፣ ያሲን ኑሩና ካሚል ሸምሱን እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ፍርድ ቤቱ ከመጀመሪያዎቹ ቀጥሎ ለጥፋታቸው ክብደት የሰጠው በድሩ ሁሴን፣ ሳቢር ይርጉ፣ መሐመድ አባተ፣ አቡበከር አለሙና ሙኒር ሁሴንን ደግሞ እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ18 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። እያንዳንዳቸው የ15 ዓመት ጽኑ እስራት የተፈረደባቸው ሼህ መከተሙሄ፣ አህመድ ሙስጠፋ፣ ሼህ ሰኢድ አሊ፣ ሙባረክ አደምና ካሊድ ኢብራሂም ናቸው። ሙራድ ሽኩር፣ ኑሩ ቱርኪ፣ ሼህ ባህሩ ዑመርና የሱፍ ጌታቸውን እያንዳንዳቸው በሰባት ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ፈርዶባቸዋል። ፍርድ ቤቱ ውሳኔውን በሚያሰማበት ወቅት ሁሉ ታሳሪዎቹ አላሁ አክበር በማለት በከፍተኛ ድምፅ በማመስገን እጆቻቸውን ይሳሳሙ ነበረ። የእስረኞቹ ቤተሰቦች ወይንም ወዳጅ ዘመዶች እንደሆኑ የሚገመቱ የችሎቱ ታዳሚዎች ደግሞ ሲያለቅሱ ተስተውሏል። ፍርድ ቤቱ ቀደም ሲል የጥፋተኝነት ውሳኔ ሲያስተላልፍ ለሁለቱም ወገን ማለትም ከሳሽ አቃቤ ሕግና ተከሳሾች የቅጣት ሐሳባቸውን በአስር ቀን ውስጥ እንዲያቀርቡ ትእዛዝ ሰጥቶ ነበረ። አቃቤ ሕግ በትእዛዙ መሠረት ያቀረበ ቢሆንም ተከሳሾቹ ግን ተጨማሪ ጊዜም ተሰጥቷቸው የቅጣት ማቅለያ ሐሳብ እንዳላቀረቡ ፍርድ ቤቱ ገልጿል። ፍርድ ቤቱ በሰጠው ውሳኔ መሠረት ከእስራት ቅጣቱ በተጨማሪ የእስር ጊዜያቸውን ፈጽመው ከወጡ በኋላ የመምረጥና የመመረጥ መብታቸው፣ በየትኛውም ቦታ ዋስ ወይም ምስክር እንዳይሆኑና ከመሳሰሉት የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመት የሚቆይ እግድ ጥሎባቸዋል። አቃቢ ሕግ በእነ አቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት ጀምሮ በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና ሁለት ድርጅቶች ነበሩ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት 10 ተከሳሽ ግለሰቦችና ሁለት ድርጅቶች መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይሁንና አቃቢ ሕግ በ25ኛ ተከሳሽ አሊ መኪላይ ባቀረበው የይግባኝ አቤቱታ ምክንያት በሌሉበት የ15 ዓመት የእስራት ቅጣት ተጥሮባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል ደግሞ ያቀረብናቸው ማስረጃዎች ደንበኞቻችንን ከመከላከል በላይ የሚያስረዱ ሆነው ሳለ ፍርድ ቤቱ ውድቅ ማድረጉ ግራ አጋብቶናል ሲሉ በሽብር ወንጀል ተከሰው ትናንት ቅጣት የተጣለባቸው የአቶ አቡበከር አህመድ ጠበቃ ገልጸዋል። በክርክር ሂደት ፍርድ ቤቱ ብዙ ስህተት እንደሰራ ጠበቃው ይናገራሉ። በደንበኞቻችን ጥያቄ መሰረት ይግባኝ እንላለንም ብለዋል ጠበቃው። አሁንም መለስካቸው
አቶ መሐመድ አብደላ በእነ አቡበከር አህመድ መሐመድ የክስ መዝገብ አቃቢ ሕግ ያስፈረደባቸውና ያስቀጣቸው የ18 ተከሳሾች ተከላካይ ጠበቆች አንዱ ናቸው። የእነዚህን ተከሳሾች ጉዳይ ከመጀመሪያው አንስቶ ሲከታተሉ የቆዩ ናቸው። አቶ መሐመድ እንደሚያስረዱት አብዛኞቹ የሃይማኖት መምህራን የሆኑት እነዚህ ተከሳሾች በሽብር ወንጀል ላለመሳተፋቸው ለማስረዳት አያሌ የሰነድ የሰውና የድምፅ ከምስል ማስረጃዎች ማሰባሰባቸውንና ብዙ መድከማቸውን ይናገራሉ። ይሁንና የጠበቁትን እንዳላገኙ አቶ መሐመድ አብደላ ተናግረዋል።
በዚህ ሂደትም ከ7000 ገጽ ያላነሰ የሰነድ ማስረጃዎችን፣ ከ250 ያላነሱ ምስክሮችን እንዲሁም 46 የሚሆኑ የድምፅ ከምስል ማስረጃዎችን ለፍርድ ቤት አቅርበን ረጅም ጊዜ ወስዶ ሲታይ ቆይተዋል። ማስረጃዎቹም በእኛ እምነት ከመከላከያ በላይ ብዙ ነገር የሚያስረዱ ናቸው። ነገር ግን ማስረጃዎቹ በምን መንገድ እንኳን ውድቅ ሊደረጉ እንደቻሉ በፍርድ ቤቱ በዝርዝር ባልተገለጠበት ሁኔታ ውድቅ መደረጋቸው ተነግሮን ደመኞቻችን ጥፋተኛ የተባሉበት ሁኔታ ያው እኛንም ግራ አጋብቶናል። ከተጠበቀው ውጪ የነበረ ነው።
የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት የጥፋተኝነት ውሳኔ በተከሳሾቹ ላይ ባስተላለፈበት ወቅት የቅጣት ሐሳብ እንዲያቀርቡ ለከሳሽ አቃቤ ሕግና ለተከሳሾችም ትዕዛዝ መስጠቱን አስታውሶ ተከሳሾቹ በዚህ ድል እንዳልተጠቀሙ በትናንትናው ዕለት የቅጣት ውሳኔውን ሲያሰማ በሰጠው ሐተታ ገልጿል። አቶ መሐመድ ለቪኦኤ እንደገለጹት ተከሳሾቹ ጥፋተኛ ነን ብለው ስለማያምኑ የቅጣት ማቅለያ ሐሳብ ለማቅረብ አልፈለጉም። ይሁንና ጠበቆቻቸው እንደ ሕግ ባለሙያ ለደንበኞቻቸው የቅጣት ማቅለያ ሐሳብ እንዲያቀርቡ ምክር ሰጥተዋቸው እንደነበረም ያስረዳሉ። ያም ሆነ ይህ የተሰጠው ፍርድ ፍትሐዊ ነው ብለው እንደማያምኑ አቶ መሐመድ ይናገራሉ።
በሂደቱ የተሰሩ በጣም ብዙ ስህተቶች አሉ። ተከላከሉ ከተባሉበት ጊዜ በፊት ራሱ ክሱን አስመልክተን ያቀረብናቸው መቃወሚያዎች አሉ። እዛ መቃወሚያዎች ላይ በጣም መሰረታዊ የሆነ የሕገ መንግስት ጥያቄ የሚያስነሱ ነጥቦች አሉ። ለምሳሌ የሃይማኖት ቃላትና ጽንሰ ሐሳብን መሰረት አድርጎ የቀረበው ክስ ላይ ፍርድ ቤቱ ውሳኔ መስጠት አይችልም የሚል መቃወሚያ አንስተን ፍርድ ቤቱ አቃቤ ሕግ የፈጠራቸው ሳይሆን በክሱ ባህሪ ምክንያት የተገኙ ናቸው በሚል መቃወሚያችንን አልፎብናል።
ፍርድ ቤቱ የተከሳሾችን መቃወሚያ ውድቅ ቢያደርገውም ከዚህ አኳያ ተከሳሾች ያቀረቧቸውን የሰው አስረጅ የሃይማኖት ሊቃውንት ግን ፍርድ ቤቱን አልተቀበላቸውም ያስታውሳሉ።
በዛ መሰረት ሄደን በመከላከል ደረጃ ላይ ስንደርስ የአቃቤ ሕግ ማስረጃ በሚቀርብበት ጊዜ ይህንን የተመለከቱ አንዳንድ ምስክሮች በምስክር ደረጃ የሚያነሷቸው ነጥቦች ነበሩ። በእርግጥ በተሟላ ሁኔታ የሚያነሱት ባይሆንም በተወሰነ ደረጃ ምስክሮች ያነሷቸው ነጥቦች ነበሩ። ፍርድ ቤቱም ተከላከሉ ሲለን በተወሰነ ደረጃ የሃይማኖት ጽንሰ ሐሳቦችና የሃይማኖት ጉዳዮችን መሰረት አድርጎ ተከላከሉ ያለበት ሁኔታ አለና ያንን መሰረት አድርገን መከላከያ በምናቀርብበት ጊዜ በተለይም የሃይማኖት ጉዳይ ላይ ተከላከሉ የተባሉ በመሆኑ የባለሙያ ምስክሮች በሃይማኖቱ ጉዳይ ሊቅ የሆኑ ሰዎች ቀርበው እንዲያስረዱ ጠይቀን ፍርድ ቤቱ ይሄንን ሊቀበለን አልቻለም። ያ በሆነበት አግባብ ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጽንሰ ሐሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የሕግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው።
አቶ መሐመድ አሁንም ቢሆን ውሳኔውን በይግባጅ ለማስለወጥ ከባልደረቦቻቸው ጋር መዘጋጀታቸውንና ቀደም ብሎ ፍርድ ቤቱ በደንበኞቻቸው ላይ የሰጠው የጥፋተኝነት ፍርድም ሆነ ትናንት የጣለው ቅጣት እንዳሳዘናቸው ተናግረዋል።
እኛ በተገቢው ሁኔታ ማስረጃ አቅርበናል፣ ደንበኞቻችን ነጻ ይሆናሉ፣ በነጻ ይሰናበታሉ የሚል ነበር የጠበቅነው እና ደንበኞቻችን ባቀረብነው ማስረጃ መሰረት አለመሰናበታቸው ያው እንደ ጠበቃ የምደሰትበት ጉዳይ ሊሆን ይችላል ተብሎ አይጠበቅም፣ አዝኜበታለሁ። ያው ግን ቀደም ሲል እንዳልኩት አንድ ምሳሌ ብቻ ነው የጠቀስኩት። የዚህ አይነት ብዙ የሕግ ግድፈት ያለበት ውሳኔ ነው ብዬ አምናለሁ። ደንብ ሌሎች ባልደረቦችም ጋር በምንወያይበት ጊዜ ይህንኑ እምነታቸውን ነው የሚያንጸባርቁት። ይህንን መሰረት አድርገን በይግባኝ ውሳኔውን እናስለውጣለን የሚል እምነት አለን። ደንበኞቻችንን ይግባኝ እንዲባል ፍላጎት አላቸው። ይግባኝ እንላለን በእርግጠኝነት።
በጣም አመሰግናለሁ። አቃቢ ሕግ ከሁለት ዓመታት በፊት በእነ አቡበከር አህመድ የክስ መዝገብ በአሸባሪነት ወንጀል የከሰሳቸው 29 ግለሰቦችንና ሁለት ድርጅቶችን ቢሆንም ጥፋተኛ ተብለው የተፈረደባቸው 18ቱ ግለሰቦች ናቸው። ቀደም ሲል መከላከል ሳያስፈልጋቸው ይኸው ፍርድ ቤት በነጻ ካሰናበታቸው በኋላ በአቃቢ ሕግ የይግባኝ አቤቱታ በአምስተኛ ተከሳሽ በአሊ መኪ ላይ የ15 ዓመት እስራት በሌሉበት ተፈርዶባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ እየተላለፈላችሁ ያለውን አንድ ሰዓት እስከ አንድ ሰዓት ተኩል ድረስ የሚቆየውን ስርጭት ነው እያደመጣችሁ ያላችሁ። የተከበራችሁ አድማጮች፣ አሁን ልክ አንድ ሰዓት ከሩብ ነው አዲስ አበባ ላይ። ወደ ተከታዩ ዝግጅት እናልፋለን። በፕሬዚዳንት ባራክ ኦባማ የተቋቋመው የአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ ፕሮግራም የያዝነው የአውሮፓ 2015 ዓ.ም ተሳታፊዎች ስብሰባ ትናንት ዋሽንግተን ዲሲ ላይ ተጀምሯል። ላለፉት 6 ሳምንታት ሲካሄድ የቆየው የ500 አፍሪካውያን ወጣቶች የልምድ ልውውጥ ተግባራት ማብቂያ የሆነውን ስብሰባ የከፈቱት ፕሬዚደንት ኦባማ ናቸው። የመክፈቻውን ሂደት ተከታትዬ ነበር። ስብሰባው እየተካሄደ ሳለ ትናንት ስቱዲዮ ውስጥ ከነበረው ባልደረባ ያሉላ ከበደ ጋር ያደረግነው የስብሰባውን ሂደት የሚያሳየው ጥያቄና መልስ አዘል ዘገባ ቀጥሎ ይቀርባል። በጣም ሞቅ ያለ ሁኔታ ነበረ ያለው። በዚህ የጉባኤ አዳራሽ ውስጥ 500 ወጣት አፍሪካውያን መሪዎች ተገኝተው ነበረ። በክብ በዙሪያ ክብ የተሰራ መድረክ ነው መድረኩ እና ተከፋፍለው ነው የተቀመጡት። የሁሉም ተሳታፊ ሀገሮች የአፍሪካ ሀገሮች ሁሉ ባንዲራዎች ዙሪያውን ነበሩ። ከመጀመሪያ ላይ ስብሰባው የዛሬው ሲጀመር የሕዝብ ተወካዮች ምክር ቤት የዚህ የዩናይትድ ስቴትስ የተወካዮች ምክር ቤት ነው የሚባለው ኮንግረሱ እና የእሱ አባል የሆኑት ሃንክ ጆንሰን እና የደቡብ አፍሪካ አንዱ ነው ከዛ ከተሳታፊዎቹ ወጣት ነው። የ25 ዓመት የፖለቲካ ሰው ነው፣ ተመራጭ ነው። በነገራችን ላይ ላንጋኒኒ ጉምቢ የሚባል የማንዴላ ዋሽንግተን ፌሎ በመድረክ ላይ ወጥተው ሰው ለሚቀርቡላቸው ጥያቄዎች መልስ ይሰጡ ነበረ። አህጉራቸው በአሁኑ ጊዜ ምን እንደምትመስል፣ ከዚህ ከያሊ ስብሰባ ምን እንዳገኙ በስፋት ማብራሪያ ሲሰጥ ነበረ ወጣቱ። ከዛ በተረፈ ደግሞ ሴናተር ኤድ መርኪም እንደዚሁ በዚሁ መድረክ ላይ ተገኝተው እሳቸው ደግሞ ባለፈው ባራክ ኦባማ ወደ ኬንያና ኢትዮጵያ በተጓዙ ጊዜ አብረዋቸው ሄደው ነበረ። የነበራቸውን ስሜት ከአካባቢው እድገት ከአፍሪካ መለወጥ ጋር ያደረባቸውን ትልቅ ስሜት ሲናገሩ ነበር። እንደውም እነዚህ ሀገሮች ውስጥ ኦባማ ሲሄዱ ሱፐርስታር የሚሄድ የሚንቀሳቀስ ነበር የሚመስለው። በጣም ብዙ ተወዳጅነት ያለው ዝናና ተወዳጅነት ያለው የኪነ ጥበብ ሰው ነበር የሚንቀሳቀስ የሚመስለው ነበር ያሉት። እና በዚህ አጋጣሚ እሳቸው ሲናገሩ ኢትዮጵያ ውስጥ ቀደም ሲል ያልተገለጸ ማለት ነው ኢትዮጵያ የ2200 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችል ስምምነት ከሁለት የአሜሪካ ኩባንያዎች ጋር መፈራረሟን ተናግረዋል። ይሄ ማለት ከጂኦተርማል ወይም ከእምቅ የመሬት ኃይልና ከንፋስ ኃይል የሚገኙ ምንጮች እንደሆኑ ተናግረዋል እና የወደፊቱን የአፍሪካን ተስፋ አሳይተዋል በዚህ መድረክ ላይ። በመቀጠልም ሌላ አንዲት ላለፉት 13 ዓመታት የአካል ጉዳተኛ ሆና የቆየች አሁን በዚህ በያሊ ምክንያት በአመራር ችሎታዋ በብቃቷ ከፍተኛ ውጤት እያሳየች ያለች ግሬስ የምትባል ወጣት ፕሬዚደንት ኦባማን አስተዋወቀቻቸው። የሙዚቀኛም ነች፣ እንደዚሁም ደግሞ ሌሎች የሙያ ማበልጸጊያ ስራዎችን እንቅስቃሴዎችን የምታደርግ ወጣት ነች። ፕሬዚደንት ባራክ ኦባማም ከፍ አድርገው ነው የእሷን ስም ያነሱትና እሷ ፕሬዚደንቱን አስተዋወቀቻቸው እና ፕሬዚደንቱ ሲወጡ በጣም እጅግ በጣም የሞቀና የደመቀ ጩኸትና እንኳን ደህና መጡ አቀባበል ነበር የተደረገላቸው ለፕሬዚደንቱ። እንግዲህ አሉላና አዲሱ ፕሬዚደንቱ በዚህ ሁኔታ ወደ አዳራሹ ሲገቡ ሙሉ ሰማያዊ ልብስ፣ ሰረዝ ሰረዝ ያለበት ክራቫት እና ወደ ነጭነት የሚያደላ ውሃ ሰማያዊ ሸሚዝ ከጥቁር ጫማ ጋር እና በግራጫ ራስና በቡናማ ፊት ነበረ።
ግራጫ ራስ ግሩም ጥሩ አድርገህ ስልሃል። ኦባማንም አዳራሹንም ጥሩ ስል ሰጥተህናል። እንግዲህ ፕሬዚዳንቱ ገብተዋል። አሁን አዳራሹ የፕሬዚዳንቱን የፕሬዚዳንት ኦባማን የመክፈቻ ንግግር በሚዳስሱ ጭብጦች ላይ አንዳንድ ነጥቦችን ብታጋራን። የያሊን አመሰራረት የዛሬ ሁለተኛ ዓመቱ ነው እና አላማውን ጭምር የተነሳ ጭብጦቹን የሚመለከቱ ጉዳዮች ደግሞ ብታካፍለን።
እንግዲህ ፕሬዚደንቱ ወደ አዳራሹ ሲገቡ የልደታቸው ቀንም ነው እና በከፍተኛ ደማቅ የሆነ ሃፒ በርትደይ እንኳን አደረሰን በሚል መዝሙርም ጭምር ነው ወጣቶቹ የተቀበሏቸው እና እሳቸውን በትክክለኛ ጊዜ ነው የመጣችሁ አሏቸው። ወጣቶቹን ንግግራቸውን ሲጀምሩ በትክክለኛ ጊዜ የመጣችሁት የእኔ የልደት ቀን ስለሆነ ሳይሆን አሁን ባለንበት ሁኔታ በጣም የምኮራበት ጊዜ ነው አሉ። አፍሪካን ለመጎብኘት አራት ጊዜ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ናቸው። ስራ ላይ ያሉ ኬንያን ለመጎብኘት የመጀመሪያው ፕሬዚደንት መሆናቸውን ተናግረዋል። ኢትዮጵያን ለመጎብኘት የመጀመሪያው ፕሬዚደንት በመሆናቸው እንደሚኮሩ ተናግረዋል። በአፍሪካ ህብረት ፊት ቆሞ በመናገር የመጀመሪያው ፕሬዚደንት በመሆናቸው ኩራት እንደሚሰማቸው ተናግረዋል ፕሬዚደንቱ። እና አሁን ካላት የአፍሪካ የወደፊት መነሳት ሁኔታ ጋር በትክክለኛ ጊዜ ነው የመጣችሁት አሉ። እና ለምን አሁን ወደ ጥያቄ ልምጣና ያሊን እንደጀመሩ ተናገሩ።
I saw the talent of young people all across the continent. And as president, I want to make sure that even as we're working with governments, we're also helping to empower young
የመላ አህጉሪቱን ወጣቶች ተሰጥቶ አስተዋልኩ። እናም እንደ ፕሬዝዳንት ከመንግስታቱ ጋር እየሰራንም እንደናንተ እንዳላችሁት ያሉ ወጣቶችን አቅም በመላ አፍሪካ ለማጠናከር ፈለኩኝ። ለዚህ ነው ይህንን ያሊን ማለትም የወጣት አፍሪካውያን መሪዎችን ውጥን ማጎልበት የጀመርኩት።
ወይም ደግሞ ይሄንን ጅማሮውን ያሊን ያስጀመሩት ማለት ነው። በዚህ ሁኔታ ነው እንግዲህ ንግግራቸውን የጀመሩት ፕሬዚደንቱ። እና የያሊ ሐሳብም መጪው የመሪዎች ትውልድ የሚጠቀምባቸውን ግብአቶች እንዲያገኝ፣ እርስ በራሱ መገናኘት እንዲችል፣ በሲቪል ማህበረሰቡ፣ በንግዱ፣ በመንግስት አመራር ሁሉ በንቃት መሳተፍ እንዲችል ለማገዝ መሆኑን ነው ፕሬዚደንቱ የተናገሩት። እና ምላሹ በጣም ግዙፍ እንደሆነ ነው ፕሬዚደንት ኦባማ የተናገሩት ካለፈው የያሊ ጉባኤ ወዲህ ማለት ነው። በወጣቶቹ አፍሪካውያን መኩራታቸውን ተናግረዋል እዛ በተገኙት ፕሬዚደንቱ። እና ባለፉት ጥቂት ዓመታት ሁለት ዓመት መሆኑ ነው እንግዲህ እንኳን ብዙ እርምጃ መደረጉን ተናግረዋል።
ይሄ የመጨረሻው ነጥብህ ለሚቀጥለው ጥያቄ መንደርደሪያ ይሆን። 500 የአፍሪካ ወጣቶች የነገዎቹ መሪዎች በአንድ መድረክ መገኘት ብቻ ሳይሆን በሚቀጥሉ 6 ሳምንታት ከሚያደርጓቸው ከሚሳተፉባቸው እንቅስቃሴዎች ባሻገር የሚመሰርቱት መረብ አለ። መረብ ይባላል በስርዓቱ
ኔትወርክ ወይም መረብ ማለት ነው።
የት ይደርሳል የሚለውን ከእሳቸው የስልጣን ዘመን በኋላም እሱን መጠየቁ አይቀርም። ግን እስኪ ሁለቱን እናነጻጽር፣ የቀደመውና ያሁኑ በንጽጽር ምን አይነት ነገሮች ታይተውበታል?
አሁን አንስተውታል ፕሬዚደንቱ ይሄንን። ያለፈው የመጀመሪያው ነበር፣ 500 ወጣቶች የተሳተፉበት መርሃ ግብር ነበረ። ይሄኛው ዝግጅት ሲጀመር ለሁለተኛው ማለት ነው 30,000 ወጣት መሪዎች በመላ አፍሪካ ለውድድር መመዝገባቸውን ተናግረዋል ፕሬዚደንቱ። እንግዲህ ከ30,000 ወጣቶች ውስጥ 500 መሪዎች ናቸው ተመርጠው ወደዚህ ወደ ጉባኤው የመጡት ማለት ነው። እና በዚህ ባለፈውና በዘንድሮ የያሊ አካል በሆነው በዚህ በዋሽንግተን መርሃ ግብር ያሉት ተሳታፊዎች ቅድም እንደገለጽከው 500 ቢሆንም በመጪው ዓመት እጥፍ እናደርገዋለን ብለዋል ፕሬዚደንቱ። የሚቀጥለው ዓመት ተሳታፊዎች 1,000 ይሆናሉ ማለት ነው። እንግዲህ የወደፊቱ እጣ ፈንታ ምን ሊሆን እንደሚችል ብለህ ላነሳኸው ጥያቄ ይሄ ከፕሬዚደንት ኦባማ ጋር መጥቶ የሚቀር ነገር እንዳይሆን ለማድረግ በመንግስት ደረጃ በተቋምነት ደረጃ እንዲቀጥል የማድረግ ሀሳብ እንዳላቸው ፕሬዚደንቱ ተናግረዋል። ከተሳታፊዎቹ መካከል ስጋታቸውን በዚሁ መልክ ለፕሬዚደንቱ የገለጹ ነበሩ። ለዛ መልስ ሲሰጡ ነው መንግስታዊ ወይም ተቋማዊ አሰራር እንዲሆን እሳቸው ከሄዱ በኋላም የሚቀጥሉት ፕሬዚደንቶች እየተቀባበሉ እንደ ልማድ እንደሚያደርጉ ለማድረግ ሀሳብ እንዳላቸው ነው ፕሬዚደንቱ የተናገሩት። እንግዲህ ወጣቶቹ በየሀገሮቻቸው ውስጥ ለውጥ እንዲያመጡ ብዙ እንደሚጠበቅባቸው ፕሬዚደንቱ አሳስበዋል። የአመራር ብቃት በሌሎች መስኮች ብቻ ሳይሆን በግለሰብ ደረጃም መሆኑን ተናግረዋል ፕሬዚደንት ኦባማ።
You'll not only be making a difference in your own countries, but you'll be the foundation of a new generation of global leadership. A generation that's going to be working together.
እናንተ በየአገሮቻችሁ ለውጥ ማምጣት የምትችሉ ብቻ አይደላችሁም። ነገር ግን ያለም አቀፍ አመራር አዲስ ትውልድ ነው የምትሆኑት። ድንበር አቋርጣችሁ የምትሰሩ ትሆናላችሁ። ዓለምን የተሻለ ደህንነት ያላት፣ የበለጠ ብልጽግና ያላት፣ ይበልጥ ሰላማዊ፣ ይበልጥ ፍትሃዊ የምትሆን ታደርጓታላችሁ። በእናንተ ላይ ያለኝ ተስፋ ይህ ነው።
መልካም ሰለሞን፣ እንግዲህ እንደው የመጨረሻ ጥያቄ ብናደርግ እንደ ወጣቶቹ በቆይታቸው የሚመለከቷቸውን በተናጥል እያገኘን የምናነሳቸው ጥያቄዎች ይኖራሉ። የአፍሪካ ወጣቶች እነኚህ ነገዎቹ መሪዎች፣ በግል የሚሰማውን አንድ ወጣት ማሰብ ራሱ በጣም ያስደምማል። ግን እንደው በመድረኩ ከፕሬዚዳንት ኦባማ ጋር በቀጥታ ተገናኝቶ አንድ ወጣት ጥያቄ ማቅረብ የሚችልበት መንፈስ ማሰቡም ትልቅነቱ ይታየኛል። ምን ነበር እንደው የተወረወሩ ጥያቄዎች በሳቸው መልክ በሰዎች በኩል የተመለሱ?
አዎ፣ በሰፊ ጊዜ ነው የሰጡት። በነገራችን ላይ ፕሬዚደንቱ ለዚህ መድረክ ለጥያቄ ከተናገሩበት ጊዜ ይልቅ ለጥያቄና መልስ የሰጡት ጊዜ ይበልጥ ነበር። ወደ 64 ደቂቃ ነው የተናገሩት በአጠቃላይ በዛ በመድረኩ ላይ የነበሩት የተናገሩት ከ20 ደቂቃ የማይበልጥ ጊዜ ነው የበዛው የጥያቄና መልስ ጊዜ ነበርና በዛ መድረክ ላይ ከተፈጥሮ አካባቢ ጥበቃ እስከ መጥፎ ልማዶች ያሉ የትምህርት ጉዳይ እና የሽብር ጉዳይ እነዚህ ሁሉ ተነስተዋል። ለምሳሌ መጥፎ ልማዶችን መዋጋት እንደሚያስፈልግ ፕሬዚደንቱ ተናግረዋል። የሴት ልጅ መዋለጃ አካላትን በስለትና በሚጎዳ ሁኔታ መንካት፣ መጉዳት እንደ ግርዛት አይነት ነገሮች ማለት ነው አጥብቀው እንደሚጠሉና መወገዝ ያለበት እንደሆነ ተናግረዋል። ጠለፋ ነውር መሆኑን፣ ሴት ልጅ ላይ እጅን ማንሳት፣ መጉዳት፣ ማንገላታት ራስን ወደኋላ ማስቀረት መሆኑን፣ አንድ ህብረተሰብ ራሱን ወደኋላ ማስቀረት ሲፈልግ ብቻ መሆኑን እነዚህ የሚያደርገው ለሴቶቹ ቅድሚያ ለሴቶቹ ትኩረት የተሰጠ የእነሱን የአመራር ብቃት በማጎልበት ደረጃ የሰራ ማህበረሰብ ሁልጊዜ ወደፊት ተራምዶ እንደሚታይ በማሳያ ተናግረዋል። ፕሬዚደንቱ የአካል ጉዳተኞችን ጉዳይ እንደዚሁ አጉልተው ተናግረዋል። መንከባከብ እንደሚያስፈልግ እነሱም ራሳቸው በጣም የጎላ ተሳትፎ በህብረተሰብ ውስጥ አስተዋጽኦ እንዳላቸው ተናግረዋል። የፍቅረኛ ምርጫ ጉዳይ የግለሰቦች ጉዳይ ነው፣ ማንንም ያፍቅሩ ማንንም ሊከበርላቸው ይገባል ብለዋል ፕሬዚደንቱ። እኛ በሌሎች ሁኔታዎች በእኛ ላይ እንዲደረጉብን የማንፈልጋቸው ነገሮች በሌሎች ላይ ማድረግ የለብንም ብለው ተናግረዋል። ከዚህ ከማግለል ከማሳደድና ከማሸማቀቅ ከመሳሰሉ ነገሮች ጋር አገናኝተው ሲናገሩ ከዚያም በኋላ አንድ የአፍሪካ ችግር ነው ያለ አንድ ናይጄሪያዊ ወጣት፣ ለመሆኑ እርስዎ ሀገሮ ትምህርት ትልቁ ነገር እንደሆነ ስልጠና ትልቁ ነገር እንደሆነ ተናግሮ ለአንድ ሀገር እድገት ይሄ የአእምሮ ፍልሰትን የተማረ ሰው ፍልሰትን ለማስቀረት ምንድን ነው የእርሶ ቁርጠኝነት? ምንድን ነው አገሮ የምታደርገው ብሎ ጠይቆ ነበረ።
So I want to ask that what is the United States doing to control this intellectual drain to the Western world?
ፕሬዚደንት ኦባማ ታዲያ የወጣቱን ጥያቄ ተቀብለው እኔ ግን ልገልብጠው አሉና እንዲህ አሉ።
It is an excellent question.
በጣም ጥሩ ጥያቄ ነው። ነገር ግን ጥያቄውን እኔ ልገልብጠውና መሆን ያለበት የአእምሮ ፍልሰትን ለማቆም አሜሪካ ምን ታደርጋለች ሳይሆን ያንተ ሀገር ምን ታደርጋለች ነው።
እንግዲህ ፕሬዚደንቱ በዚህ መልሳቸው ውስጥ እጅግ ስፋት ያላቸውን አካባቢዎች ዳሰዋል። ሀገር ለወጣቶች ተስፋ ልትሰጥ እንደምትችል፣ ነገን ልታሳይ እንደሚገባት፣ ያሉት ወጣቶች በፖለቲካውም ሆነ በማንኛውም የሀገር እንቅስቃሴ ውስጥ ድምጻቸው ሊሰማ፣ ተሳትፏቸው ሊጠናከር እንደሚገባ፣ ወጣቶችን እንደ አይሲልና እንደ አልሻባብ አይነት ሽብር ፈጣሪ ቡድኖች ከመድረሳቸው በፊት እኛ ልንደርስባቸው፣ እኛ ልንደርሳቸው ይገባል ሲሉ ተናግረዋል። ያሊ አሁንም እየተካሄደ ነው ያለው ዋሽንግተን ዲሲ ላይ። ነገ ነው የሚጠናቀቀው። ከዛ በኋላም እዚሁ የሚቀሩ ለጥቂት ሳምንታት ለተጨማሪ ስራ 100 የሚሆኑ አባላት አሉ። እየተከታተልን እንዘግብላችኋለን። ዝግጅታችን አሁን ወደ መጠናቀቁ ነው። ከምሽቱ 1:28 ሆኗል። ጽዮን ፕሮግራሙን እየመራች ነች። አንድ ሙዚቃ ትጋብዘናለች።
እንደርቆ የነጡት ግጥም ያሉት ጥርስሽ ከሩቂስ ባሉ ኮብላላ አይኖችሽ እረዳሌ ባትሽ ሳንቃ ነው ደረትሽ መልክሽ ጸገነት ሰው በቁም
ግርማ በየነን እኔ ነኝ ባይማነሽ ነው የጋበዘችን ጽዮን። አሁን ዝግጅታችን ለማንኛው ወደ መጠናቀቁ ነው። እንደ አጠራ ጠራ ያለ መረጃ ለመስጠት ያህል ነገ አዲስ አበባ ከፍተኛ ሙቀቷ 21 ዝቅተኛ 12 ይሆናል። ዝናባማ ትሆናለች። እንግዲህ ክቡራትና ክቡራን አድማጮች በዚሁ የተሰናበትን ፕሮግራሙን በመራችልን በዚሁ
This program has come to you from the Voice of America, Washington.